ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ሐምሌ 3 2016 ዓ.ም ተምረት ዝግጅታችን ጀመረ። በፕሪቶሪያው የሰላም ስምምነት አፈጻጸም ሁለተኛ ዙር ግምገማዊ ውይይት ስለመካሄዱ ተነግሯል።
የአገልግሎቶች መጀመራቸው ምናምን ይሄንን የሚናገር ነገር አይደለም። በጣም ሌሎች ነገሮችን ለመስራት የሚያስችል ድልድይ ነው። በጣም ብዙ የተፈጸሙ ነገሮች አሉ። ሰላሙን ዘላቂ ለማድረግ የሚያስችሉ መሰረታዊ ነገሮች ግን እስካሁን አልተፈጸሙም።
የህወሓት ቃል አቀባይ የሆኑትን አቶ አማኑኤል አሰፋን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። ከዚህ በተጨማሪ ዘንድሮ በአማራ ክልል የ12ኛ ክፍል መልቀቂያ ተፈታኞች ቁጥር ዝቅተኛ መሆኑን ስለመገለጹና ሌሎች ቀጠናዊ እንዲሁም ዓለም አቀፋዊ ጉዳዮችም ተካተዋል። እንደምን ዋላችኋል? እንደምን አምሽታችኋል? አድማጮቻችንና ተመልካቾቻችን ዛሬ ምሽት ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚቆየው ደግሞ ኤልያስ አስማረ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናጋራችኋለን። አስማሞ አየነው ይጠብቃችኋል።
በድጋሚ እንደምን አመሻችኋል አድማጮቻችን። የዕለቱ ዜናዎችን ማሰማችሁ አስማሞ አየነው ነኝ። ወደ መጀመሪያው ዜና ሳልፍ፣ ዋሽንግተን የታደሙት የሰሜን አትላንቲክ ሀገሮች ቃል ኪዳን ድርጅት ኔቶ አባል ሀገራት መሪዎች ህብረቱን ለዩክሬን የሚሰጠውን ድጋፍ ለማጠናከርና የራሳቸውንም የመከላከያ አቅም ለማጎልበት ያለሙትን ጉባኤ ቀጥለዋል። በጉዳዩ ላይ በበታች ባለስልጣናት ደረጃ ለወራት ውይይት ሲካሄድበት ከርሟል። ቀደም ብሎም በዚህ እንደ አውሮፓውያን አቆጣጠር 2024 መጀመሪያ ላይ የአባል ሀገራት የውጭ ጉዳይ ሚኒስትሮች የተወያዩበት ቢሆንም የመጨረሻውን ስምምነት መቋጨት የመሪዎቹ ኃላፊነት መሆኑም ተጠቁሟል። የዛሬው ጉባኤ ውሎ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በዋይት ሀውስ ለመሪዎች በሚያደርጉት የራት ግብዣም ይጠናቀቃል። የቃል ኪዳን ድርጅቱ 75 ዓመታት ባስቆጠረው ታሪኩ ያልታየ ሊባል የሚችል ፈተና በተደቀነበት በአሁኑ ወቅት ፕሬዚዳንት ባይደን ሰላምን በጥንካሬ አማካይነት እውን ማድረግ አስፈላጊ መሆኑን የሚያስገነዝብ ጠንካራ ንግግር አድርገዋል። ባይደን ለሶስት ቀናት የሚዘልቀውን ጉባኤ መክፈቻ ላይ ባደረጉት ንግግር ከምንጊዜውም ይበልጥ ጠንካራ መሆናችንን ጥሩ ነው፣ ምክንያቱም ይህ የታሪክ ወቅት በአንድነት ጠንክረን እንድንገኝ የሚጠይቅ ነውና ብለዋል። ወደ ቀጣዩ ዜና ሳልፍ፣ እስራኤል በማዕከላዊ ጋዛ አዲስ የአየር ጥቃት አደረሰች። የእስራኤል ወታደራዊ ኃይሎች ዛሬ ረቡዕ ማዕከላዊ ጋዛን ማጥቃታቸውን ቀጥለዋል። ትላንት ማክሰኞ ወደ ፍልስጤማውያን ተፈናቃዮች መጠለያነት በተቀየረ ትምህርት ቤት ላይ ባደረሱት የአየር ድብደባ 29 ሰዎች መገደላቸውን የፍልስጤም የጤና ባለስልጣናት ተናግረዋል። የእስራኤል የጦር ኃይል እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን ደቡባዊ እስራኤል ላይ ሐማስ ባደረሰው ሕይወት ያጠፋ ጥቃት የተሳተፈ ታጣቂን ኢላማ ያደረገ ጥቃት እንደነበረ ተናግሯል። የጦር ኃይሉ በአየር ጥቃቱ ሲቪሎች እንደተገደሉ ያመለከቱትን ሪፖርት በመመርመር ላይ መሆኑንም ባለስልጣናቱ ገልጸዋል። ትላንት ማክሰኞ ሐማስ ጥቃቶቹ የተኩስ አቁም ድርድሩን ሊጎዱ እንደሚችሉ አስጠንቅቋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ በበኩሉ ጥቃቱን እስራኤል ሲቪሎች አካባቢዎችን ለቀው እንዲወጡ ያስተላለፈችውን ትዕዛዝ በሚመለከት ያለውን ስጋት ገልጿል። እስራኤል ባለፈው እሁድ ሲቪሎች ወደ ምዕራባዊ የጋዛ ከተማ አካባቢ እንዲሄዱ ካዘዘች በኋላ የመከላከያ ኃይሎች በእነዚያው መተላለፊያዎች ላይ ከባድ ድብደባ ማድረሳቸውን የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ተናግሯል። በተያያዘ ዜና ጄኔቫ ላይ የተሰበሰቡት የተባበሩት መንግስታት ድርጅት ባለሙያዎች ባወጡት መግለጫ በጋዛ ሰርጥ የራብ ቸነፈር እየተስፋፋ መሆኑን ገልጸዋል። ይህ በእንዲህ እንዳለ በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲደረግ በቀጠለው ጥረት የግብጽ፣ የእስራኤልና ዩናይትድ ስቴትስ ከፍተኛ የደህንነት ባለስልጣናት ዛሬ ረቡዕ ካታር ላይ እንደሚሰበሰቡ የተለያዩ የዜና ማሰራጫዎች ዘግበዋል። በዩናይትድ ስቴትስ ስም የተመዘገበ መርከብ በየመን ሁቲ ታጣቂዎች ተተኮሰበት። የየመን ሂት ታጣቂዎች በዩናይትድ ስቴትስ ስር የተመዘገበ ዕቃ አጓጓዥ መርከብ ትላንት ማክሰኞ በአረቢያን ባህር በማለፍ ላይ ሳለ ተኮሱበት ተነግሯል። የዩናይትድ ኪንግደም የማሪታይም ንግድ እንቅስቃሴ ተቋም በሰጠው መግለጫ ሜሪስክ ሴንቶሳ የተባለው መርከብ በየመን ኒስቱን ጠረፍ አቅራቢያ ሲደርስ ፍንዳታ መድረሱን የመርከቡ ካፒቴን አስታውቋል። የታጣቂው ቡድን ቃል አቀባይ ትላንት ማታ ባወጣው መግለጫ መርከቡ ላይ ለደረሰው ጥቃት እንዲሁም በየመን ባህረ ሰላጤ ላይ በሚያልፉ ሁለት ሌሎች መርከቦች ላይ ለደረሱት ጥቃቶች ኃላፊነቱን ወስዷል። የመርሴንታሶ መርከበኞች በሙሉ ጉዳት እንዳልደረሰባቸው የእንግሊዙ የንግድ መርከብ እንቅስቃሴዎች ድርጅት አመልክቷል። ታጣቂዎቹ ሁቲ ካለው ሁዳር ወር ጀምሮ በቀይ ባህርና በኤደን ባህረ ሰላጤ በኩል በሚያልፉ የንግድ መርከቦች ላይ በሰው አልባ አውሮፕላንና በሚሳኤል ጥቃት ሲያካሂዱ ቆይተዋል። ጥቃቱን የሚያደርሱት ጋዛ ላይ በሚካሄደው ጦርነት ፍልስጤማውያንን ለመደገፍ መሆኑንም ይናገራሉ። ባጸፋው ዩናይትድ ስቴትስና የእንግሊዝ ኃይሎች የመን ውስጥ ያሉ የሁቲ አማጽያን ይዞታዎችን ኢላማ ያደረጉ ጥቃቶችን ሲያካሂዱ ቆይተዋል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ጆሃንስበርግ ውስጥ አውቶቡስ ተገልብጦ 12 ተማሪዎች ሞቱ። ደቡብ አፍሪካ ጆሃንስበርግ ከተማ አቅራቢያ ዛሬ ረቡዕ 12 ተማሪዎች ወደ ትምህርት ቤት ለመሄድ ሲሳፈሩበት መለስተኛ አውቶቡስ ወይም ሚኒባስ ተገልብጦ መሞታቸው ተገልጿል። ከሌላ ተሽከርካሪ ጋር ከተጋጨ በኋላ በተገለበጠው መለስተኛ አውቶቡስ ላይ ቃጠሎ መነሳቱን ባለስልጣናት አመልክተዋል። ሙሉ በሙሉ በእሳት አደጋው በወደመው መኪና ውስጥ ሕይወታቸው ያለፈው ልጆች የአንደኛ ደረጃ ተማሪዎች መሆናቸውም ተገልጿል። ሌሎች ጉዳት የደረሰባቸው 7 ልጆችም ወደ ሆስፒታል መወሰዳቸው የተገለጸ ሲሆን ፖሊስ አደጋውን እየመረመረ መሆኑን ተመልክቷል። ደቡብ አፍሪካ በአፍሪካ አህጉር በመንገድ መገናኛ ረገድ ትልቅ እድገት ካስመዘገቡ አገሮች መካከል ብትሆንም በመንገድ ደህንነት ረገድ ዝቅተኛ ደረጃ ላይ ካሉ አገሮች መካከል አንዷ መሆኗም ተገልጿል። በመጨረሻም ሩሲያ ኦዴሳ ወደብ ላይ ዛሬ ረቡዕ ባደረሰችው ጥቃት ቢያንስ 2 ሰዎች መግደሏን የዩክሬን ባለስልጣናት ተናገሩ። የዩክሬን ጦር ኃይል እንዳለው ሩሲያ በዩክሬን ዙሪያ በየቀኑ በቀጠለችው የአየር ጥቃት በዛሬው ጥቃቷ 5 ሚሳኤሎችና 20 ሰው አልባ አውሮፕላኖችን ተጠቅማለች። የዩክሬን የአየር ኃይል በሰጠው መግለጫ 14ቱ የድሮኖች መተንጥለናል ብሏል። ድሮኖቹ የኃይል ማመንጫ ጣቢያዎችን ኢላማ ያደረጉ እንደነበሩ የተናገሩት የዩክሬን ባለስልጣናት በጥቃቱ በሰው ላይ የደረሰ ጉዳት እንደሌለም ተናግረዋል። ዩክሬን ኤጂ የተባለው የኤሌክትሪክ ኃይል ማሰራጫ በአንደኛው ጣቢያው ላይ ከባድ ጉዳት መድረሱን አመልክቷል። የሩሲያ የመከላከያ ሚኒስቴር በበኩሉ 2 ሰው አልባ አውሮፕላኖችን ቤልግሮድና ቮሮኔዥ ክፍለ ግዛቶች ላይ መተንጥለናል ብለዋል። በተያያዘ ዜና በዋሽንግተን የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ የኔቶ አባል አገሮች ለአገራቸው በተለይም በአየር መከላከያ የሚሰጡት ድጋፍ ከፍ እንዲያደርጉ ግፊት በማድረግ ላይ ናቸው። ዜሌንስኪ ትላንት ማክሰኞ ባደረጉት ንግግር ሩሲያ ሰኞ ዕለት 40 ሚሳይሎች በመተኮስ ኬቭ በሚገኝ የሕፃን ሆስፒታል ላይ ጥቃት ማድረሷን አስመልክተው ተናግረዋል። በጥቃቱ በአገሪቱ ዙሪያ ቢያንስ 43 ሰዎች ሲገደሉ 200 የሚሆኑ ሰዎች ደግሞ መቁሰላቸውን ዜሌንስኪ ገልጸዋል። የኔቶ አባል አገሮች በተለይም ዩናይትድ ስቴትስ ፈጣን እርምጃ እንድትወስድ ያሳሰቡ ዜሌንስኪ ባለስልጣናቷ የዳሩን ምርጫ መጠበቅ የለባቸውም ሲሉም አክለዋል። አድማጮቻችን፣ የሰዓቱ ዓለም አቀፍ አጫጭር ዜናዎች እነዚህ ነበሩ። ወደ አፍታሙን መልሳችሁ።
አስማማዋዬ ነውን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው በመከታተል ላይ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ ይደመጣሉ። አብራችሁን ስለምታመሹ በድጋሚ እናመሰግናለን። አሁን ወደ ለቱ አብይ ርዕስ ዘገባ እንለፍ። የፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም ላይ ያተኮረ ሁለተኛ ዙር ስትራቴጂካዊ ግምገማ መካሄዱን የአፍሪካ ሕብረት አስታወቀ። ግምገማው በኢትዮጵያ መንግስትና በህወሓት መካከል በሚካሄደው የፖለቲካዊ ውይይት ላይ ያተኮረ እንደነበረ ህብረቱ ገልጿል። የስምምነቱ ፈራሚዎች ተፈናቃዮችን ወደ ነበሩበት የመመለስ፣ የቀድሞ ተዋጊዎችን ትጥቅ ማስፈታትና ወደ ማህበረሰቡ መልሶ የማዋሃድ ተግባራትን ደረጃ በደረጃ ማስፈጸማቸውን ለመቀጠል እንደተስማሙ ህብረቱ በመግለጫው ላይ አስታውቋል። የህወሓትን ቃል አቀባይና የኢትዮጵያ መንግስት አስተያየቶች ያካተተው ኬኔዲ አባተ ተከታዩን ዘገባ አዘጋጅቷል።
በትግራይ ክልል የተጀመረውና በኋላም ወደ አማራና አፋር ክልል የተስፋፋው ለሁለት ዓመት የተካሄደው ደም አፋሳሹ የሰሜን ኢትዮጵያ ጦርነት መቋጫ ያገኘበት የፕሪቶሪያው ግጭትን በዘላቂነት ማቆም ስምምነት አፈጻጸም ሁለተኛ ዙር ስትራቴጂያዊ ግምገማ ትናንት ማክሰኞ ሐምሌ 2 ቀን 2016 ዓ.ም መካሄዱን የአፍሪካ ህብረት አስታውቋል። በአዲስ አበባ የተካሄደው ግምገማ እስካሁን ባለው የስምምነቱ አፈጻጸም የተገኙ ለውጦችን ለመመዘን፣ ተግዳሮቶችን ለመቅረፍና የስምምነቱን ትግበራ ስኬታማነት ለማረጋገጥ ስትራቴጂዎችን ለመንደፍ ያለመ እንደነበር የግምገማውን ስብሰባ የመራው የአፍሪካ ህብረት ባወጣው መግለጫ አመልክቷል። የፕሪቶሪያው የሰላም ስምምነት ተፈራራሚዎች የኢትዮጵያ መንግስትና ህወሓት፣ ታዛቢዎቹ የተባበሩት መንግስታት ድርጅት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን በምህጻሩ ኢጋድ፣ ዩናይትድ ስቴትስ እና የአውሮፓ ህብረት እንዲሁም በስምምነቱ ላይ ድርሻ የነበራቸው የኬንያ፣ የናይጄሪያ እና የደቡብ አፍሪካ የባለሙያዎች ቡድን በግምገማ መድረኩ መሳተፋቸው ተገልጿል። ግምገማው በኢትዮጵያ መንግስትና በህወሓት መካከል ባለው የፖለቲካ ውይይት ላይ ማተኮሩን የገለጸው የአፍሪካ ህብረት የተፈናቀሉ ዜጎችን ወደ ነበሩበት የመመለስና የትግራይ ኃይሎችን ትጥቅ የማስፈታት የመበተንና ወደ ማህበረሰቡ መልሶ የማዋሃድ ወይም DDR አርስተ ጉዳዮችን ለይተው ትኩረት ለማድረግ ሁለቱም አካላት መስማማታቸውን አስታውቋል። ግምገማው ውይይቱን በማስመልከት ለአሜሪካ ድምጽ አስተያየታቸውን የሰጡት የህወሓት ቃል አቀባይ አቶ አማኑኤል አሰፋ ስምምነቱ ከተፈረመ በኋላ የጦርነቱን መቆም ጨምሮ በርካታ ፖለቲካዊና ማህበራዊ ስኬቶች መመዝገባቸውን አንስተው ተፈናቃዮችን የመመለስ ስራው ግን እንደዘገየ አመልክተዋል።
የፕሪቶሪያው ስምምነት ጦርነቱን ማቆም ብቻ ሳይሆን በጣም ብዙ የፖለቲካ የኢኮኖሚ ኢኮኖሚያዊ እንቅስቃሴዎች መጀመሩ፣ በጀት መመስረቱ፣ የአገልግሎቶች መጀመራቸው ምናምን ይሄንን የሚናቅ ነገር አይደለም። በጣም ሌሎች ነገሮችን ለመስራት የሚያስችል ድልድይ ነው። በጣም ብዙ የተፈጸሙ ነገሮች አሉ። ሰላሙን ዘላቂ ለማድረግ የሚያስችሉ መሰረታዊ ነገሮች ግን እስካሁን አልተፈጸሙም። አንደኛው ነገር ምንድን ነው? ትግራይ ውስጥ ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎች አሉ። ከአካባቢው የተፈናቀለ ወደ ሱዳንም ወደ ተለያዩ የትግራይ አካባቢዎችን የተፈናቀለ ወደ ቀዬው እንዲመለስ አልተደረገም። ዋነኛው ነገር ይሄ ነው። አሁን የተጀመሩ ነገሮች አሉ። በራያም አካባቢ በጠለምትና አካባቢ ያሉ ወረዳዎችም ተፈናቃዮች መመለስ ጀምረዋል። ከነ ብዙ ችግሩ ይሄ በጣም ጥሩ ስራ ቢሆንም በተሟላ መልኩ እስካሁን መቆየት ያልነበረበት የፕሪቶሪያ አግሪመንት ከተፈረመ በኋላ ላለፉት 2 ዓመታት አሁንም ችግሩ ሳይፈታ የቆየውና ይህንንም በሚመለከት ገና ያልተፈጸመ ነገር ነው።
ከትናንቱ የፕሪቶሪያው ስምምነት ግምገማዊ ውይይት ጋር በተገናኘ ከኢትዮጵያ መንግስት ኮሚኒኬሽን አገልግሎት በኩል አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት የፕሪቶሪያው ስምምነት ወደ ኋላ እንዳይመለስ በከፍተኛ ትዕግስት እየሰራን ነው ካሉ በኋላ ተፈናቃዮችን የመመለስ ሂደት አፈጻጸምን አስመልክቶ አብራርተዋል።
ፕሪቶሪያ ላይ የነበረው ንግግር ዋነኛ ንግግር ሰርቪስ ይመለስ ነው። 100% ተመልሷል። በትግራይ ሽግግር መንግስት ይቋቋም ነው። 100% ተመልሷል። እዛ ውስጥ ሀረግ ያስገባ ነው የተፈናቀሉ ሰዎችና ኮንቴስትድ ኤሪያስ በህገ መንግስቱ ይመለስ ነው ያለው እንጂ አሁን በሚሄደው መንገድ የዝርዝር እቅዳችን አካል እንጂ ፕሪቶሪያ ላይ የለም። ግን በዝርዝር እቅዳችን ህገ መንግስቱ ሪፈር አድርገን የተፈናቀለ ሰው ከየትም ቦታ ቢሆን መመለስ አለበት ባልነው አቅጣጫ መሰረት ከትግራይ ተፈናቅለው የቆዩ ሰዎች በጥቂት ቁጥር ቢሆን መመለስ ጀምረዋል። ይህ መጠናከር አለበት።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የፖለቲካ ውይይት የትግራይ ተዋጊዎችን ትጥቅ ማስፈታትና ወደ ማህበረሰቡ መልሶ ማዋሃድ እንዲሁም ተፈናቃዮችን መመለስ በግምገማው ላይ በስፋት ውይይት የተደረገባቸው ነጥቦች መሆናቸውን በማህበራዊ የትስስር ገጾቻቸው አስታውቀዋል። ተፈናቃዮችን ወደ ነበሩበት በመመለሱ ሂደት ላይ መሻሻል ስለመኖሩ ሁለቱም አካላት እውቅና መስጠታቸውን የገለጹት አቶ ጌታቸው በተለይም ምዕራብ ትግራይ ሲሉ በገለጹት አካባቢ ክፉኛ የተጎዳውን የህዝቡን ጥያቄዎች በተሟላ መልኩ በመፍታት ሂደቱን ማፋጠን እንደሚያስፈልግም አጽንኦት ተሰጥቷል ብለዋል። የአፍሪካ ህብረትም በዛሬው መግለጫው የኢትዮጵያ መንግስትና ህወሓት ተፈናቃዮችን ወደ ነበሩበት መመለስና የትግራይ ኃይሎችን ትጥቅ የማስፈታት የመበተንና ወደ ማህበረሰቡ መልሶ የማዋሃድ ሂደት ላይ መሻሻሎች መኖራቸውን አንስተው እነዚህን ጉዳዮች ደረጃ በደረጃ ለመፈጸም ተስማምተዋል ብሏል። የስምምነቱን አፈጻጸም በተመለከተ የሁለቱ አካላት ተወካዮች ለአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ገለጻ ማድረጋቸውን የጠቀሱት አቶ ጌታቸው ረዳ ህወሓትን ወደ ነበረበት የፖለቲካ ፓርቲ እውቅና መመለስ እንዲሁም በሱዳን የሚገኙ የትግራይ ተወላጆች ወደ አገራቸው እንዲመለሱ ማድረግም በግምገማዊ ውይይቱ ላይ መነሳቱን ጠቁመዋል። ህወሓት ዳግም ወደ ህጋዊ የፖለቲካ ፓርቲ ደረጃው እንዲመለስ የሚያስችል የአዋጅ ማሻሻያ በቅርቡ በህዝብ ተወካዮች ምክር ቤት መጽደቁን ተከትሎ የፍትህ ሚኒስቴር ይህንኑ የማስፈጸም እርምጃ መጀመሩ ይታወቃል። የትናንቱ የፕሪቶሪያው የሰላም ስምምነት አፈጻጸም ስትራቴጂያዊ ግምገማ በአመዛኙ መልካም ነበር ሲሉ አቶ ጌታቸው ረዳ አመልክተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ስምምነቱ ከተፈረመ በኋላ የኢትዮጵያ መንግስትና ህወሓት አስመዝግበዋል ያሉትን የላቀ እድገት አድንቀው ለዚህም ምስጋና አቅርበዋል። የመጀመሪያው ዙር የፕሪቶሪያው የሰላም ስምምነት አፈጻጸም ግምገማ በመጋቢት ወር ላይ መካሄዱ ይታወቃል። የዩናይትድ ስቴትስ የአፍሪካ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር ትናንት ማክሰኞ በተካሄደው የአፍሪካ ህብረት ሁለተኛው ዙር የፕሪቶሪያ ስምምነት አተገባበር ስትራቴጂያዊ ግምገማ ላይ መሳተፋቸውን ያስታወቀው የሀገሪቱ የውጭ ጉዳይ መስሪያ ቤት ዘላቂ ሰላምን ለማስፈን የሚቀሩ ስራዎች መኖራቸውንም ጠቁሟል። የቀሪ ተግባራትና ፈጻጸም ሂደት ዩናይትድ ስቴትስ እንደምትደግፍና በኢትዮጵያ ውስጥ ያሉ ሌሎች ግጭቶችም በውይይት እንዲፈቱ የምታበረታታ መሆኗንም አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ብሎ ኬኔዲ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከጠዩ ዘገባ ወደ አማራ ክልል ይወስድናል። በሀገር አቀፍ ደረጃ እየተሰጠ ባለው የ2016 ዓመተ ምህረት የ12ኛ ክፍል ብሔራዊ መልቀቂያ ፈተና በአማራ ክልል ለፈተና የተቀመጠው የተማሪ ቁጥር ከወትሮ ዝቅተኛ መሆኑን የክልሉ ትምህርት ቢሮ ቃል አቀባይ አቶ ጌታቸው ቢያዝን ለአሜሪካ ድምጽ ተናግረዋል። ዘንድሮ በክልሉ ከ96000 በላይ ተማሪዎች ፈተናውን እየወሰዱ መሆናቸውን የገለጹት ኃላፊው በቀጠለው ግጭት ምክንያት በተለይ ከፍተኛ ቁጥር ይመዘገብባቸው በነበሩ የምስራቅ ጎጃም፣ የምዕራብ ጎጃም እና ሰሜን ጎጃም ዞኖች የሚገኙ ተማሪዎች ለፈተና አልተቀመጡም ብለዋል። የምስራቅ ጎጃም ዞን ትምህርት መምሪያ ቀደም ብሎ ባወጣው መግለጫ ለዘንድሮ ብሔራዊ መልቀቂያ ፈተና እንዲቀመጡ ከታሰቡት ከ19000 በላይ የዞኑ ተማሪዎች ውስጥ ፈተናውን የሚወስዱት ከ አምስት ትምህርት ቤቶች የተገኙ 577 ተማሪዎች ብቻ እንደሚሆኑ አስተውቆ ነበር። አስቴር ምስጋናው የዚህን ዘገባ ዝርዝር ይዛለች።
ትላንት ማክሰኞ መስጠት በተጀመረው የ2016 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና በአማራ ክልል ከ96000 በላይ ተማሪዎች መቀመጣቸውን ለአሜሪካ ድምጽ የተናገሩት የክልሉ ትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ግጭት ባለባቸው አካባቢዎች ቁጥሩ የበዛ ተማሪ ፈተናውን መውሰድ እንዳልቻለ አመልክተዋል።
የጸጥታ ችግር ባይኖር ሆኖ ቢፈተኑ ተማሪዎች ቁጥር አሁን ካለው ቁጥር የበለጠ ነው የሚሆነው። ምንም ጥያቄ የለውም። ዞሮ ዞሮ ቁጥሩን አሁን ፐርፌክትሊ ያን ነው ብዬ ማስቀመጥ ይቸገራለሁ። ያለው 96,408 ተማሪዎች ናቸው የምናስፈትናቸው። ያን ቁጥር በላይ ተማሪዎችን ማስፈተን ብንችልበት እድል ይኖራል። የጸጥታ ችግር ባይኖር ቢሆን ማለት ነው። ወደ 4100 አካባቢ ተማሪዎች ናቸው ይህን ፈተና በየነመረ የሚወስዱት። ሌሎች በወረቀት የሚወስዱበት ሁኔታ ነው የተመቻቸው።
በአማራ ክልል ትጥቃዊ ግጭቱ ተባብሶ በቀጠለባቸው በምስራቅ በምዕራብና ሰሜን ጎጃም ዞኖች እንዲሁም በሌሎች አካባቢዎች በዘንድሮ ዓመት ከ2.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የትምህርት ቢሮ በቅርቡ ማስታወቁ ይታወሳል። ቀደም ሲል የምስራቅ ጎጃም ዞን ትምህርት መምሪያ ባወጣው መግለጫ ዞኑ ባሉት 65 የሁለተኛ ደረጃ ትምህርት ቤቶች 19,657 በላይ ተማሪዎች የ12ኛ ክፍል ሀገር አቀፍ ፈተና እንደሚወስዱ ቢታሰብም በአምስት ትምህርት ቤቶች የሚገኙ 577 ተማሪዎችን ብቻ በሁለት ዙር እንደሚያስፈትኑ ከወራት በፊት አስታውቆ ነበር። የተባበሩት መንግስታት የህፃናት መርጃ ድርጅት በምህፃሩ ዩኒሴፍ ትላንት ባወጣው ሪፖርቱ ደግሞ በሰሜን ኢትዮጵያ በቀጠለው የጸጥታ ችግርና ተጽዕኖ ምክንያት በአማራ ክልል 4,178 ትምህርት ቤቶች መዘጋታቸውን ገልጿል። በተለይ በምስራቅ ጎጃም፣ በምዕራብ ጎጃም እና በደቡብ ጎንደር ዞኖች የሚገኙ ትምህርት ቤቶች ውስጥ 89% ዝግ መሆናቸውን ሪፖርቱ አመልክቷል። የአማራ ክልል ትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ቁጥራቸውን አሁን በውል መግለጽ ያልቻላቸው ተማሪዎች የማካካሻ ትምህርት ወስደው በመጪው ዓመት መስከረም ወር ለፈተናው እንዲቀመጡ ይደረጋል ብለዋል።
ችግር ያለባቸው አካባቢዎች ላይ ፈተናው በሀገር አቀፍ ደረጃ እንግዲህ በሁለተኛ ዙር ይሰጣል ብለን የምናስበው መስከረም ላይ ያልተከፈሉ ይዘቶች ተሸፍነው ተማሪዎች በተረጋጋ ስነ ልቦና እንዲፈተኑ ለማድረግ ጥረት ይደረጋል። ይሄ በትምህርት ሚኒስቴር በኩል ቀጣይ የሚፈጸም ይሆናል። በእኛ በኩል ተማሪዎችን በማዘጋጀት ረገድ ስራው ስራ ነው የሚሆነው።
ይህ በእንዲህ እንዳለ በፌዴራሉ መንግስትና በፕሪቶሪያው በዘላቂነት ተኩስ የማቆም የሰላም ስምምነት አከራካሪ ከሚባሉ የትግራይና የአማራ ክልል አዋሳኝ አካባቢዎች መካከል በሆኑት የኮረም ከተማ፣ የራያ አላማጣና የጠለምት ወረዳዎች የሚገኙ 1000 የሚደርሱ ተማሪዎች ዛሬ ረቡዕ የሚሰጠውን ሀገር አቀፍ ፈተና እየወሰዱ እንደሚገኙ የአላማጣ ከተማ ጊዜያዊ አስተዳደር ከንቲባ አቶ ኃይሉ አበራ ተናግረዋል። ተፈታኝ ተማሪዎቹ በግጭት ምክንያት ከትምህርት ገበታቸው ርቀው የነበሩ መሆናቸውን ያወሱት አቶ ኃይሉ በወልዲያ ዩኒቨርሲቲ የማካካሻ ትምህርት ሲወስዱ መቆየታቸውን አስረድተዋል።
በአጠቃላይ እነዚህ የማንነት ጥያቄ ያለባቸው ወጣቶች የራያላማጣም ፍላና ኮረመን እንዲሁም ያላማጣ ከተማ ፈተና እየተፈተኑ ያሉት ወልዲያ ዩኒቨርሲቲ ነው። በወረራው ምክንያት ወደ 1000 የሚጠጉ ተማሪዎችን ከስድስት ወረዳ የተሰባሰቡ ወልዲያ ዩኒቨርሲቲ ተቀብሎ ያስተማረ ነበር። የተማሪዎቹ ስነ ልቦና ስብራት እንዳይገጥማቸው የቀራቸውን የአንድ ወር ተኩል ጊዜም ዩኒቨርሲቲው እንዲያስተምርልን በጠየቅነው ጥያቄ መሰረት አስፈላጊውን ሽፋን ተሸፍኖ ወልዲያ ዩኒቨርሲቲ ላይ እየተማሩ ከርመዋል። በዚህ ሰዓት በዛሬው ቀን የሶሻል ሳይንስ ተማሪዎች ፈተና ላይ ተቀምጠዋል። ተማሪዎቹ ሲመዘገቡ አድሚሽን ካርዳቸውም መፈተኛ ሴንተራቸውም ወልዲያ ላይ ነው። ኦልሞስት ወደ 10 ሚሊዮን ብር የሚሆን ኢንቨስት ተደርጓል።
በአማራ ክልል በ2015 ዓመተ ምህረት የትምህርት ዘመን በመደበኛ በማታና በግል 210,323 ተፈታኞች የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተናን መውሰዳቸውን ከትምህርት ቢሮ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። ቀጣዩም ዘገባ በአማራ ክልል ያቆየናል። በአማራ ክልል ግጭት መቀስቀሱን ተከትሎ በክልሉ የተቋረጠውን የኢንተርኔት አገልግሎት ዳግም ለማስጀመር ከሚመለከታቸው አካላት ጋር እየተነጋገረ መሆኑን ኢትዮ ቴሌኮም አስታወቀ። የተቋሙ ዋና ስራ አስፈጻሚ ፍሬህይወት ታምሩ ዛሬ ረቡዕ የ2016 ዓ.ም የስራ አፈጻጸም ሪፖርት ሲያቀርቡ በሰጡት ማብራሪያ በክልሉ የኢንተርኔት አገልግሎት በመቋረጡ ደንበኞች ለሚያነሱት ቅሬታ ትኩረት እንሰጣለን ብለዋል። በበጀቱ ዓመት ከውጭ ምንዛሬ እጥረት፣ ከግጭትና ከኤሌክትሪክ ኃይል መቆራረጥ ጋር የተያያዙ ችግሮች ተቋሙን ቢፈትኑትም የገቢ እቅዱ ግን መሳካቱን ዋና ስራ አስፈጻሚዋ አክለው ገልጸዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልኮልናል።
በተጠናቀቀው የበጀት ዓመት በተለያዩ የሀገሪቱ አካባቢዎች የታዩት ግጭቶች እንቅስቃሴውን ከተገዳደሩት ችግሮች መካከል እንደነበሩ የገለጸው ኢትዮ ቴሌኮም ከግጭቶቹ ጋር በተያያዘ በአማራ ክልል ረዘም ላለ ጊዜ የተቋረጠውን የኢንተርኔት አገልግሎት ዳግም ለማስጀመር ከሚመለከታቸው የመንግስት አካላት ጋር እየተወያየበት እንደሆነ የተቋሙ ዋና ስራ አስፈጻሚ ፍሬህይወት ታምሩ አስታውቀዋል።
ኮንፍሊክት ጋር ተያይዞ ኢንተርኔት የተቋረጠባቸው በተለይም ደግሞ የአማራ ክልል ጋር ተያይዞ ላነሳችሁ ጥያቄ በዘለቄታዊ ለመፈታት ምን ተስፋ አለው ላላችሁ በዚህ አጋጣሚ ምነግራችሁ ኦሬዲ የኢንተርፕራይዝ ተቋማትና አንዳንድ በተለይ ኢኮኖሚውን ለማሳለጥ የሚያስፈልጉ ተቋማትን እየከፈተነን ያለ ነው። ስለዚህ በቅርቡም ከብዙ ከሚመለከታቸው ባለድርሻ አካላት ጋር ባለድርሻ ስም ለዚህ ጉዳይ የሚመለከታቸው ማለት ነው ከኢንተርኔቱ መዘጋት ጋር የሚመለከተው ተቋምና ከአማራ ክልልም ጋር ለዚህ የተነጋገርነን ያለ ነው። እየተከፈቱም ያሉ የኢንተርፕራይዝ ኮኔክሽኖች አሉ በርካታ የመንግስትም ያልሆኑ ማለት ነው። በቀጣይ ከዚህ በተሻለ ለሁሉም ለማስ ደንበኛ ኢንተርኔቱ እንደሚከፈት ነው ተስፋ የምናደርገው። ይህን እየተከታተልን ነው የምንገኘው ያለ ነው።
ዋና ስራ አስፈጻሚዋ ዛሬ ረቡዕ ሐምሌ 3 ቀን 2016 ዓ.ም ምረት የተቋማቸውን የ2016 በጀት ዓመት የሥራ አፈጻጸም አስመልክተው በሰጡት ማብራሪያ በአመቱ ለሥራ አመቺ የነበሩ ሁኔታዎች የመኖራቸውን ያህል ግጭቶችን ጨምሮ እንቅፋት የሆኑ ችግሮችም እንደነበሩ አመልክተዋል። በአማራ ክልል የተቋረጠው የኢንተርኔት አገልግሎት የተለያዩ እንቅስቃሴዎችን ማስተጓጎሉን የብዙዎች የገቢ ምንጭ እንዲቋረጥ ማድረጉንና ለመረጃ ፍሰትም እንቅፋት መፍጠሩን የአሜሪካ ድምጽ ቀደም ሲል የኗሪዎችንና የባለሙያዎችን አስተያየት በማካተት ዘገባዎችን መስራቱ ይታወሳል። ዋና ስራ አስፈጻሚዋ ፍሬህይወት ታምሩም በክልሉ የኢንተርኔት አገልግሎት መቋረጥ በገቢያችን ላይ ተጽዕኖ ቢኖረውም የጉዳቱን መጠን በአሃዝ መጥቀሱ ግን ብዙም ዋጋ አይኖረውም ብለዋል። ዋናው ነገር ችግሩን ለመፍታት የሚቻልበት መንገድ መሆኑን የጠቀሱት ኃላፊዋ የአገልግሎቱ መስተጓጎል በደንበኞቻችን ላይ ቅሬታን ፈጥሯል፣ ለቅሬታውም ትኩረት እንሰጣለን ብለዋል። ፍሬህይወት በተቋሙ የሥራ አፈጻጸም ላይ እክል ፈጥሯል ያሏቸው ሌሎች ችግሮች የኤሌክትሪክ ኃይል መቆራረጥ፣ ለመሰረተ ልማት ማስፋፊያ የሚሆን የመሬት አቅርቦት እጦት፣ የፋይበር መቆረጥ፣ የዋጋ ግሽበትና የውጭ ምንዛሪ እጥረት ናቸው። በተለይም የዓመቱ ትልቁ ተግዳሮት ያሉት የውጭ ምንዛሪ እጥረት በመሰረተ ልማት ማስፋፊያ ሥራዎች ላይ ጫና መፍጠሩን ዋና ሥራ አስፈጻሚዋ ጠቅሰው ችግሩን ለመቅረፍ ከውጭ አበዳሪዎች ጋር የብድር ድርድር መደረጉን ተናግረዋል።
ቴሌኮም የውጭ ምንዛሬ ለማግኘት ከውጭ ኩባንያዎች ጋር ፋይናንሰሮች ጋር ማለት ነው ድርድር ያደረገን ነበር ማኔጅመንቱ በጥሩ ሁኔታ ድርድሩን አጠናቋል ማለት ነው። ይህንን ተከትሎ እንግዲህ ሊያበድሩን ፈቃደኛ የሆኑ በጣም ዝቅተኛ በሆነ ኢንትረስት ሬት አግኝተን ድርድሩን አጠናቀናል ማለት ነው። በዚህ በጀት አመት ነው እንድናገኘው የፈለግነው። ከኛ ኩባንያ ውጪ የሚመለከታቸው የመንግስት አካላት የማስፈቅ ስለሚኖርባቸው በዛ ፕሮሰስ ውስጥ ያለፈ ነው ያለ ማለት ነው።
ከላይ በተጠቀሱት ተግዳሮቶች የታጀበው የተቋሙ አመታዊ የሥራ አፈጻጸም ግን ስኬታማ እንደነበረ ዋና ሥራ አስፈጻሚዋ በሪፖርታቸው ላይ አሳይተዋል። በተገባደደው የበጀት አመት የቴሌኮም ደንበኞች ብዛት 78.3 ሚሊዮን መድረሱንና በዚህም ተቋሙ ከእቅዱ በላይ ማሳካቱን ተናግረዋል። በተጨማሪም ኢትዮ ቴሌኮም በአመቱ 93.7 ቢሊዮን ብር ገቢ ማመንጨቱንና 21.79 ቢሊዮን ብር የተጣራ ትርፍ ማግኘቱን አስታውቀዋል። ይህ ደግሞ ከአምናው ጋር ሲነጻጸር የ20.9 ከመቶ ብልጫ እንዳለው ዋና ሥራ አስፈጻሚዋ ፍሬህይወት ታምሩ አመልክተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። አሁን ለጥቂት ደቂቃዎች አውሮፓ ውስጥ እንቆያለን። ሩሲያ በዩክሬን ላይ ባደረሰችው ወረራ ምክንያት በሺዎች የሚቆጠሩ ሰዎች ሕይወት ጠፍቷል። በርካቶች ከቤት ንብረታቸው ተፈናቅለው በሌሎች ሀገራት ስደተኞች ሆነዋል። ለስደት ከተዳረጉት ዩክሬናውያን በተጨማሪ ዩክሬንን መኖሪያቸው ያደረጉ ኢትዮጵያውያንና ኤርትራውያንም ከስደተኝነት ጋር በተገናኙ ችግሮች ክፉኛ እየተንገላቱ እንደሆነ ይሰማል። ከሰሞኑ ወደ አውሮፓ ያቀናችው ባልደረባችን ሳራ ፍሳሂ ከዚህ ጋር በተያያዘ መረጃዎችን ልታቀብለን በቀጥታ የስልክ መስመር ላይ ትገኛለች። ሳራ እንደምን አመሽተሻል?
እንደምን አመሻፋሞ?
መልካም ሳራ። አሁን በምትገኙ ጀርመን ሀገር እንደሆነ ነው እንግዲህ የሰማሁት። በዚያ ለስደት የተዳረጉ ኢትዮጵያውያንና ኤርትራውያንም እንዳናገርሽ አውቃለሁ። በምን ሁኔታ ላይ ይገኛሉ?
ሀብታሙ፣ ልክ ነህ እንዳልከው አሁን በጀርመን ፍራንክፈርት ከተማ ላይ ይገኛለሁ። ከሁለት ዓመት በላይ የሆነውን የሩሲያ ወረራ በዩክሬን ያስከተለውን ጦርነት ሸሽተው በተለያዩ የአውሮፓ ሀገሮች የተጠለሉ ዜጎች ብዙ እንደሆኑ ይታወቃል። አንተም እንዳልከው እዚሁ የሚገኝበት ጀርመን ሀገር የሚገኙ ከሰላሳ ዓመት በላይ በዩክሬን ልጆች ወልደው ሀብት ንብረት አፍርተው ተረጋግተው ሲኖሩ የነበሩ ትውልደ ኢትዮጵያውያን ስደተኞች አግኝቼ ስለ ሁኔታው ጠይቄያቸው ነበር። መጀመሪያ ጦርነት ሲጀመር በጣም አስፈሪ አስጨናቂ እንደነበርና ሁሉም ከሀገሪቱ ለመውጣት በሚደረገው ሙከራ የነበረ ጥድፊያ፣ በሚተኮሱ ሮኬቶች ሲደርሱ የነበሩ አደጋዎች የፈጠረባቸውን ጭንቀት እስከ ተስፋ መቁረጥ አድርሷቸው እንደነበር ነው የነገሩኝ። ከዚያም ወጥተው በየመንገዱ በተለይ እድሜያቸው ከ60 ዓመት በታች የሆኑ ወንዶችና ከዚያ በላይ ቢሆኑም የሕክምና ሙያ የነበራቸው እንዲወጡ ስለማይፈቀድላቸው ጭንቀቱ ከፍተኛ መኖሩን ነው የነገሩኝ። መጨረሻ ላይ ወደ ፖላንድ ወጥተው መውጣት እንደቻሉ እና ከዚያም ወደ ተለያዩ የአውሮፓ ሀገሮች እንደ ምርጫቸው ሊሄዱ መቻላቸውን ነው የሚገልጹት። በአሁኑ ሰዓት እዚሁ ፍራንክፈርት ያለው ሁኔታ የጀርመን መንግስት የተለያዩ የሆቴል ህንፃዎችን በመከራየት ለስደተኞቹ ማቆያ ማድረጉን እና እንዲሁም ምግባቸው፣ መኝታቸው፣ ነፃ የሕክምና አገልግሎት እና ነፃ የመጓጓዣ አገልግሎቶች እንዲያገኙ በማመቻቸት እንዲሁም ፖኬት መን የሚባለው ለአንዳንድ ወጪ የሚያስፈልጋቸው ወደ 500 ዩሮ እስከ 500 ዩሮ የሚደርስ እንደሚሰጣቸው ይህንን መፍቀዱን ገልጸውልኛል። በመሆኑም የባዳነት ስሜት እንዳይሰማቸው ማድረጉን እያመሰገኑ ይናገራሉ። ሙያ ያላቸው መስራት ለሚችሉ ደግሞ የአገሪቱ ቋንቋ እንዲማሩ የሚያስችላቸው ነጻ ትምህርት በመስቀል ወደ ስራ እያስገባቸው እንደሆነ ጭምር ነው የነገሩኝ። ይሁን እንጂ እንደዚህ ያለ እድል ሁሉም እንደማያገኘው የሚገልጹም አሉ። አንድ በኢትዮጵያ ትግራይ ክልል ውስጥ የነበረውን ጦርነት በመሸሽ ወደ ዩክሬን መሄዱንና መደበኛ የከፍተኛ ትምህርት ለመማር የአገሪቱን ቋንቋ እዛው ሲማር እንደነበረ የገለጸ ወጣት እንደሚለው ደግሞ ምናልባት የመኖሪያ ፍቃድ ወይም ደግሞ የአገሪቱ ዜጋ ባለመሆኑ ሊሆን ይችላል። በተለይ ከአፍሪካ ለመጡ ተማሪዎች መድቦ እንደነበርና በጀርመን ሀገር ሲገቡም እንደ ዩክሬናውያኑ እኩል ትብብር እንዳልተደረገላቸው ይናገራል። እሱ እንዳለው ወደ ኢትዮጵያ ተመልሶ እንዳይሄድ በወቅቱ የነበረውን ጦርነት ምክንያት አስቸጋሪ እንደሆነበትና እዚሁ ሌላ የጥገኝነት ጥያቄ አቅርቦ እየተጠባበቀ መሆኑን ነግሮኛል። እንዲሁም በዩክሬን ፎሾ በሚመጠሪያ የሚታወቁና በተለይ ወደ በተለይ ደግሞ ኤክስትራ በሚባለው ሙዚቃቸው በዩክሬን ጥሩ ተቀባይነት አግኝተው እንደነበር እየነገሩን ሶስት እህትማማቾች ትውልደ ኢትዮጵያውያን ሂፕሆፕ ሙዚቀኞችም ካነጋገርኳቸው ውስጥ ነበሩ። እነዚህ በተለያየ ሙያ ተመርቀው ሲሰሩ የነበሩና አንድ ላይም ደግሞ የሙዚቃ ቡድን መስርተው ተወዳጅነት ያተረፉ እህትማማቾች ጦርነቱ ከፍተኛ ጭንቀት የፈጠረባቸው ቢሆንም የሙዚቃ ኮንሰርቶቹን በተለያዩ የአውሮፓ ሀገሮች በማቅረብ በዩክሬን ላይ እየተፈጸመ ያለውን ጥቃት ድምጻቸውን በማስተማር ላይ ይገኛሉ። በዛውም የሙዚቃ ስራቸው ከጭንቀትና ፍርሃት እንዲወጡ እየረዳቸው መሆኑን ነግረውኛል። ሀብታሙ
አመሰግናለሁ። ሳራ፣ አንድ ደቂቃ በማይሞላ ጊዜ ውስጥ የምታጋሪን አንድ መረጃ ላቅርብ። አሁን ካለሽበት ጀርመን በፊት በፖላንድ ቆይታ እንደነበረሽ ማውቃለሁ። እዛ ደግሞ ከራሽያ የተነሱ በቤላሩስ በኩል አድርገው አውሮፓ የደረሱ ስደተኞችን ጉዳይም እንደተመለከትሽ ነው የማውቀው። በዚህ ጉዳይ ላይ ያለው መረጃ ምንድነው?
ልክ ነህ። በፖላንድ ጉዟችን ያገኘነው እንደሚታወቀው በቅርቡ የተጀመረና በተለይ ከዚህ 2 አመት ወዲህ በከፍተኛ ሁኔታ እየጨመረ የሚገኘውን በሩሲያ አድርገው ወደ ቤላሩስ ከዚያም ወደ ፖላንድ በመግባት ወደ ተለያዩ የአውሮፓ ሀገሮችን ለመሸጋገር የሚሞክሩ ከጊዜ ወደ ጊዜ ቁጥራቸው እየጨመረ የመጣ በተለይ ከኢትዮጵያ፣ ኤርትራ፣ ሶማሊያና የሱዳን ስደተኞች የሚገኙባቸው በህገወጥ መንገድ ለመግባት የሚያደርጉት ሙከራ እጅግ በጣም አስፈቃቂ የሆነ ችግር እያስከተለባቸው መሆኑን ያነጋገርኳቸው በተመሳሳይ መንገድ ወደ ፖላንድ የገቡ ስደተኞች ነግረውኛል። እነዚህ ስደተኞች ከአዲስ አበባ በሚገኙ ህገወጥ ደላሎች አማካኝነት ከፍተኛ ብር እየከፈሉ ሩሲያ የሚያደርሳቸው በሐሰት የተዘጋጀ ሰነድ የትምህርትና የጎብኚ ማለት ነው ቱሪስት ቪዛ እንደሚያገኙ ከዚያም ከሩሲያ እስከ ቤላሩስ እና ፖላንድ በመኪና እንደሚጓጓዙ እናም ምንም አይነት ችግር እንደማይገጥማቸው በጣም ቅርብ እንደሆነ ተደርጎ እንደተነገራቸው አውግተውኛል። ያጋጠማቸው ግን በአንጻሩ እንደሆነ ነው ልብ በሚሰብር በጣም በሚያሳዝን ሁኔታ የነገሩኝ። ሀብታሙ፣ መጀመሪያ እንዲከፍሉ የተጠየቁት ገንዘብ በየወቅቱ እየጨመረ ሄዶ አንዷ ያነጋገርኳት የ24 ዓመት ወጣት ፖላንድ እስክትገባ ድረስ 1.5 ሚሊዮን የኢትዮጵያ ብር መክፈሏን እና ወደ 9 ወር የሚጠጋ በቤላሩስ እና በፖላንድ ድንበር መሀል ከጠባቂዎች እየተደበቁ እንዳያሳለፉት ሲያገኟቸውም በአሳሽ ውሻ እንደሚነከሱና አንዳንዶቹም ሴቶች እንደሚደፈሩ ወንዶችም በከፍተኛ ድብደባ ጉዳት እንደሚደርስባቸው ነግረውኛል። በዚህ ላይ በክረምት ወቅት አካባቢው በበረዶ ስለሚሸፈን እና ውሃ ስለሚሞላ በጫካው መሀል በብርድና በረሃብ የሚሞት እንዳሉ ይገልጻሉ። በዚህ ዙሪያ በፖላንድ በተለያዩ ስደተኞች በፖላንድ ዋና ከተማ የሰብአዊ መብት ተሟጋቾች የሚሰሩ ከ20 ዓመት በላይ እዛው የኖሩ ወይዘሪት ሰናይት ተወልደ መድህን የተባሉ ትውልድ ኤርትራውያን እንዳሉት በየቀኑ የሚያዩት ነገር በጣም አስደንጋጭ እንደሆነና ስደተኞቹም ከሚያጋጥማቸው ችግር የተነሳ ራሳቸው እስከ ማጥፋት እንደሚደርሱ ነው። እንዲሁም ያነጋገርኳቸው ከ40 ዓመት በላይ በአገሪቱ የኖሩና የስደተኞች አስተርጓሚ ሆነው እየሰሩ የሚገኙ ዶክተር ታደሰ ኃይለም ከሚደርሳቸው ጥቃት ምክንያት አንዳንዶቹ በትክክል ስለ ራሳቸው መግለጽና መናገር እንደማይችሉ በአገራቸው ያለውን ሁኔታ ሸሽተው የተሻለ ሕይወት ለማግኘት አስበው መጥተው የባሰ ሁኔታ ሲያጋጥማቸው ለበለጠ ችግር እየተጋለጡ መሆናቸውን ነው የገለጹልኝ።
ሳራ፣ በጣም አመሰግናለሁ። እንግዲህ በቪዲዮ የታጀቡ ሌሎች ዘገባዎችን በቅርብ ቀናት እንደምታጋሪን ተስፋ አድርጋለሁ። አሁን ግን ከጀርመን ሀገር በጥታ ገብተሽ ለጋራሽ መረጃ በእጅጉ አመሰግናለሁ። መልካም ምሽት ይሁንልሽ።
እሺ፣ ደህና እደር።
ከአሜሪካ ድምጽ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት። አድማጮቻችን እንዲሁም ተመልካቾቻችን፣ ቀጣዩም ዘገባ ከስደትና ከፍልሰተኞች ጋር የተገናኘ ነው። ወደ ጣሊያን የሚጎርፈውን ፍልሰተኛ መከላከል የሚያግዝ አዲስ ዘዴ ስራ ላይ ልታዋል እንደሆነ ተሰምቷል። ይህን በተመለከተ አሉላ ከበደ ቀጣዩን መሰናዶ አቀናብሯል።
ጣሊያናዊው አሳት ማጭ ፓርቴኒኮ ቪንቼንዞ እንዳውሮፓያን የቀን አቆጣጠር በ2022 አንድ ማለዳ ላይ ከባህሩ ላይ ሳለ 24 ስደተኞችን ያሳፈረች አንዲት ከአፍሪካ የተነሳች አነስተኛ ጀልባ ወደ አውሮፓ ለመሻገር ስትሞክር ይመለከታል። ጀልባውን አስነስቶም ወደ እነርሱ በተጠጋበት ወቅት ድንገት ፍልሰተኞቹ ዘለው ከእርሱ ጀልባ ላይ መሳፈር ያዙ። ሊረዳቸው ከመሞከር ውጪ ሌላ አማራጭም አልነበረውም።
Sua famiglia pensavo tanto perché so che noi su questa terra si sta una volta.
ስለ ቤተሰቦቻቸው አሰብኩ። በዚህ ምድር ላይ የምንኖረው አንድ ጊዜ ብቻ እንደመሆኑ እርስ በርስ መረዳዳት እንዳለብን አብዝቻ አስባለሁ። እናም በሚችለው ሁሉ ለመርዳት ሞክራለሁ።
ቪንቼንዞ ድንገት ከባህሩ የሚሰጥሙትን ፍልሰተኞች በመታደግ ሥራ ተጠምዶ ራሱን ያገኘ ብቸኛው የላምፔዱዛ ነዋሪም አይደለም። ከዚህ የሚገኙ አሳ አስጋሪዎችም በሙሉ ከጣሊያን ባለስልጣናት ጋር በመተባበር በየቀኑ ማለት ይቻላል ከባህሩ መስጠም አደጋ የሚገጥማቸውን ስደተኞች ይታደጋሉ። እንደ አውሮፓውያን የቀን አቆጣጠር ከሰኔ 1 2023 አንስቶ በነበሩት ከ12 በላይ ወራት ውስጥ ቁጥራቸው 95000 የሚጠጉ ስደተኞች ከላምፔዱዛ ደሴት ደርሰዋል። ካለፈው ጥር ወር አንስቶም የጣሊያን መንግስት ፍልሰትን ለመግታት ማቲ ፕላን በመባል የሚታወቀውን ይህን አዲስ ፖሊሲ አውጥቶ ተግባራዊ ለማድረግ መንቀሳቀስ ጀምሯል። እቅዱ ከአፍሪካ ጋር ያላትን ግንኙነት በአዲስ መልክ ያስተካክላል ብላይ የምታምነው ጣሊያን ልማትን የሚያጎለብትና የሥራ ዕድሎችን የሚፈጥር ብሎም ፍልሰተኞችን የትውልድ አገራቸውን ለቀው እንዳይሰደዱ ያደርጋል የሚል ተስፋ አሳድራለች። ማዳሌና ፕሮኮፒዮ የአውሮፓዎች ግንኙነት ምክር ቤት የአፍሪካ ፕሮግራም ከፍተኛ የፖሊሲ ጉዳዮች አዋቂ ናቸው።
is exactly this using public funds to improve the investment climate
በቀጥታ ጉዳዩ ይሄው ነው። የህዝብን ሀብት ተጠቅሞ የኢንቨስትመንት ሁኔታውን ለማሻሻል መስራት አፍሪካ መዋለ ንዋይ ትሻለች።
መደበኛ ያልሆነ ስደትን ለሚመለከተው ፈተና አንዳች ሁነኛ መፍትሄ ማበጀት ከሁለት አመት በፊት ለስልጣን ያበቋቸውን ቀኛ ክራሪ ዝንባል ያላቸው መራጮችን ማስደሰት ለሚጠበቅባቸው የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ትልቁ ግብ ነው። እቅዱ ከሰራም ልማት መራካሄድ ለተቀረው አውሮፓ ምሳሌ ሊሆን እንደሚችል ተንታኞች ይናገራሉ።
No individual European country is able to compete with other international players.
አንድም አውሮፓዊ ሀገር እንደ ቻይናና የባህረ ሰላጤው ሀገራት ከመሳሰሉት ሌሎች ዓለም አቀፍ ተዋናዮች ጋር መወዳደር አይችልም።
ከጣሊያን መሃል ሀገር ይልቅ ለቱኒዚያና ለሊቢያ ቅርብ ወደ ሆነችው ወደ ላምፔዱዛ ስንመለስ ታዲያ እንደ መብት ተሟጋቾቹ እይታ አንድ ነገር ከመሰረቱ መለወጥ አለበት። ማቲልዳ ኤትሳጎ ማልዱሳ ከተባለው የስደተኞች ደጋፊ ቡድን ጋር ይሰራሉ።
Shouldn't happen that in these years people arriving through the Mediterranean Sea that is so dangerous and so risky and
በእነዚህ አመታት ውስጥ የሜዲትራኒያንን ባህር አቋርጠው የሚደርሱ ሰዎች አሉ። ይህ ሁኔታ ፈጽሞ መከሰት የለበትም። እጅግ አደገኛና ለደህንነት አስጊ ሲሆን አያሌ ሰዎችም ለሞት እየተዳረጉ ወይም ወዳጅ ዘመዶቻቸውን እያጡ ነው።
ኢትሳኮ ጣሊያንና ሌሎች አውሮፓ ሀገራት በአሁን ወቅት የሚከተሉትንና ዋንኛ ትኩረታቸውን ስደተኞችን በኃይል በመመለስ ላይ ያተኮሩ በአፍሪካ ሀገራት ያሉ ጸጥታ አካላትን ከሚደግፉ ፖሊሲዎች ጋር አይስማሙም። ቪንቼንዞ በበኩላቸው አደገኛውን የባህር ጉዞ ለማስቆምና በላምፔዱዛ ነዋሪዎች ላይ የሚያሳድረውን ጫና ለማቃለል የተሻለ የትብብር ሥራ ማሳየት እንደሚሹ ይናገራሉ። በባህር ላይ ሳሉ ለልፈት የሚዳረጉ በርካታ ሰዎች አለማየት ጤናማና የተለመደ ነገር ሊሆን ይገባዋል የሚሉት ቪንቼንዞ ዓለም አቀፉ ማህበረሰብ ካንዳች ስምምነት ላይ መድረስ ከቻለም የብዙዎችን ህይወት መታደግ እንደሚቻል እርግጠኛ ናቸው።
ማበርሜ una cosa normalissima di non vedere queste morti queste persone se
ለኔ ይህን መሰል ሞት አለማየት ፍጹም ጤነኛው ጉዳይ ነው ብያምናለሁ። ዓለም አቀፉ ማህበረሰብ ብቻ ሁሉም ካንዳቹ ነኛ ስምምነት ላይ መድረስ ከቻለ በአንጻሩ ቁጥሩ የበዛ ሞት ማስቀረት እንደሚቻል እርግጠኛ ነኝ።
ባለስልጣናት ይፋ እንዳደረጉትም ባለፈው አመት ብቻ ቁጥራቸው ከ300 በላይ የሚሆኑ የሜዲትራኒያንን ባህር ለማቋረጥ ሲሞክሩ ለልፈት ተዳርገዋል። የስደተኞች መብት ተሟጋቾች እንደሚያምኑት ግን አያሌ ሌሎች የገጠማቸው ጣ ባለመዘገቡ እንጂ ቁጥሩ ከዚህም በእጅጉ የላቀ ነው።
አሉላ ከበደን ለቀደመው ዘገባ አመሰግናለሁ። ያዳመጣችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሙገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምጽ የረቡዕ ምሽት ስርጭታችንን ነው። በመቀጠል ደግሞ እኛ ወዳለንበት ወደ ዩናይትድ ስቴትስ ወደሚመለሰን ዘገባ እናቀናለን። ብርቱ ፈተና ውስጥ የገቡት ባይደን በምክር ቤት ካሉ የፓርቲያቸው አባላት ዘንድ ድጋፍ እያሰባሰቡ እንደሆነ ተሰምቷል። የዩናይትድ ስቴትስ ምክር ቤት አባላት ፕሬዚደንት ጆ ባይደን ከሪፐብሊካኑ ተፎካካሪያቸው ከቀድሞው ፕሬዚደንት ዶናልድ ትራምፕ ጋር ባደረጉት ፕሬዚደንታዊ ክርክር ደካማ አፈጻጸም ካሳዩ ወዲህ በያዝነው ሳምንት ለመጀመሪያ ጊዜ ወደ ምክር ቤት ተመልሰዋል። የአሜሪካ ድምጿ የምክር ቤት ጉዳዮች ዘጋቢ ካትሪን ፕሰን ባይደን የዲሞክራት ፓርቲያቸውን እጩ ሆነው እንዳይቀጥሉ በቀረቡት ጥሪዎች ዙሪያ ያጠናቀረችውን ዘገባ አሉላ ከበደ ያስደምጠናል።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ያሳዩት ደካማ የክርክር አፈጻጸም በመጪው የጥቅምት ወር መገባደጃ በሚካሄደው አጠቃላይ ምርጫ ተቀናቃኛቸውን ዶናልድ ትራምፕን የማሸነፍ እድላቸውን ያመክናል በሚል ባሳደረው ስጋት የተነሳ የምክር ቤት አባላት ለረፍት ከሄዱበት ወደ ዋሽንግተን እየተመለሱ ባሉበት በያዝነው ሳምንት በገዛ ፓርቲያቸው አባላት የተነሱ ጥያቄዎች ገጥመዋቸዋል። ዲሞክራቱ የምክር ቤት አባል ማይክ ኩግሌ
He just has to step down because he can't win.
ባለው ሁኔታ ማሸነፍ ስለማይችሉ ብቻ የእጩነቱን ቦታ ለሌላ መልቀቅ አለባቸው።
የምክር ቤት አባሉ ማይክ ኩግሌ በባይደን ለሌላ 4 ዓመታት ማገልገል የሚያስችል የጤና ይዞታ ዙሪያ ስጋታቸውን በይፋ ከገለጹ በሁለቱ ምክር ቤቶች የሚገኙ ጥቂት ዲሞክራቶች አንዱ ናቸው። አብዛኛው ዲሞክራት የምክር ቤት አባላት ግን አሁንም ለባይደን ያላቸውን ድጋፍ እያሳዩ ነው። የካሊፎርኒያ ክፍለ ግዛት ተወካይ ፒተር አጊላር
President Biden is the nominee and
President Biden እጩአችን ናቸው። ዶናልድ ትራምፕን የሚያሸንፉትን የዲሞክራቲክ ፓርቲ እጩን ደግፋለን። እውነታው ይሄው ነው።
ዋይት ሃውስ በበኩሉ ባይደን በክርክሩ ያሳዩት አፈጻጸም ጊዜያዊ መደነቃቀፍ ነው ይላል። ካሪን ዣን ፒየር የዋይት ሃውስ ፕሬስ ጸሐፊ
He had a bad night. We've talked about it. He understands people's concerns.
ያልተዋጣለት ምሽት ነው ያሳለፉት። ተነጋግረንበታል። የሰውንም ስጋት ይረዳሉ። እንደቀደሙት ወራት ሁሉ አደባባይ ወጥተው በየዕለቱ ከመራጩ ዘንድ በአካል ተገኝተው የሚያደርጉትን ግንኙነትና ተሳትፎ ታያላችሁ።
አንድ የፖለቲካ ጉዳዮች አዋቂ ለአሜሪካ ድምጽ በሰጡት አስተያየት እንዳመለከቱት ባይደን አሳምነው ከርሳቸው ጎን እንዲሆኑ ማድረግ የሚያስፈልጋቸው የሕግ አውጪ አባላቱን ብቻ አይደለም ይላሉ። ኬሲ ቡርጋት በጆርጅ ዋሽንግተን ዩኒቨርሲቲ የዩናይትድ ስቴትስ የሕግ አወጣጥ ጉዳዮች ጥናት ፕሮግራም ዲሬክተር ናቸው።
He needs to hear their concerns. He needs to be honest with them about where he has
ያደረባቸውን ስጋት ማዳመጥ አለባቸው። ስላሏቸው ፈተናዎችና በምን አይነት መንገድ መፍታት እንዳቀዱ በግልጽ ማሳየት አለባቸው። ግን ደግሞ ሁኔታውን ለመራጩ ሕዝብ በማስረዳት ረገድ ችግር ይታይባቸዋል። የገዛ ፓርቲያቸው የምክር ቤት አባላት በእጩአቸው ይዞታ ተበሳጭተዋል። በቀላሉ የማይታይ ጉዳይ ነው። ነገር ግን መራጮች እንደ ጥሩ አማራጭ የማያዩዋቸው ከሆነ ያ ከዚህም በላይ ወሳኝነት ይኖረዋል።
በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ከፍተኛ የሪፐብሊካን ፓርቲ አባላት በበኩላቸው ያስተዳደሩ ባለስልጣናት ምክትል ፕሬዝዳንቱ የጤና ሁኔታው ስራውን ማከናወን የሚያስችል አቅሙን ያሳጣውን ፕሬዝዳንት ከስልጣኑ እንዲያነሳ የሚፈቅደውን ሕገ መንግስታዊ ማሻሻያ መጠቀም ማሰብ አለባቸው ይላሉ። ኤሊሴ ስቴፋኒክ በምክር ቤቱ የሪፐብሊካን ፓርቲ ጉባኤ ሊቀመንበር ናቸው።
ከዚህ በኋላ ጆ ባይደን መሪያችን ለመሆን ብቁ እንዳልሆኑ የሚያጠራጥር ነገር የለውም። የባይደን ዋይት ሃውስ ግራ ጽንፍ ዲሞክራት የምክር ቤት አባላትና ዋና ዋና የሚባሉት መገናኛ ብዙሃን ይህ እውነት መሆኑን ስለሚያውቁ ፍጹም ድንግርግር ውስጥ ናቸው።
ይሁንና ባይደን በመከተላቸው ካማላ ሃሪስ የምትካታቸው ሁኔታ ብዙም የማይመስል በሆነበት ባሁን ወቅት በእንደራሴዎች ምክር ቤቱ አብላጫ መቀመጫ ያለው የዲሞክራት ፓርቲ መሪ ቻክ ሹመር ለፕሬዝዳንቱ ባላቸው ድጋፍ አያወላውሉም። በደንቡም መሰረት ዲሞክራቶች የፊታችን ነሐሴ መጀመሪያ ላይ በሚያካሄዱት ጉባኤ እጩአቸውን ይፋ ያደርጋሉ።
አሉላ ከበደን በድጋሚ አመሰግናለሁ። በመቀጠል ደግሞ ኤደን ገረመው በውጭ ሀገር የሚኖሩ እናቶች መተንፈሻ ስለሆነው ሀበሻ ማምስ ትነግረናለች። አባሳማምስ በጎርጎሳያኑ 2014 ነዋሪነቷን በሲያትል ዋሽንግተን ግዛት ባደረገች እናት የተመሰረተ ዲያስፖራ እናቶች በተለያዩ ጉዳዮች ዙሪያ የሚወያዩበት ዝግ የፌስቡክ ቡድን ነው። ወደ ዘገባው እናምራ።
ከኤርትራውያን ቤተሰቦች ተወልዳ ዩናይትድ ስቴትስ ውስጥ ያደገችው የሀበሻ ማምስ የፌስቡክ ገጽና የአልማዝ ኤንኮ እህት ተቋም መስራች ቤሪ ገብረህይወት የራሷን ትዳር መስርታ ልጆች ስታፈራ የሀበሻ ባህልንና አሜሪካዊ ህይወትን አዋህዶ ለልጆቿ ማስተላለፍ አስፈላጊ መሆኑን ተገንዝባለች።
ሀበሻ ማምስ ገጽን የጀመርኩት በጎረጎሲያኑ 2014 ለመጀመሪያ ጊዜ እናሱ ሆን ነው። ያኔ ላደርግ የፈለኩት ነገር ከራሴ ባህል ጋር ተመሳሳይ ባህል ካላቸው ሀበሻ እናቶች ጋር መገናኘት ነበር። የመጀመሪያ ወንድ ልጅን ስወልድ እንኖር የነበረው ከከተማ ወጣ ብሎ ነበር። እኖርበት በነበረው ሰፈር የተለያየ ባህል ያላቸው ብዙ ሰዎች አልነበሩም። ልጅን ይዤ ቤተመጻፍትና መጫወቻ ቦታዎች በመሄድበት ጊዜ እኔንና የኔን ባህል የሚመስል ነገር ምንም አላየሁም። በዛ ላይ ደግሞ ከቤተሰብ የአሜሪካ ውስጥ አድጌ ዩኒቨርሲቲ ገብቼ አግብቼ ለመውለድ የመጀመሪያ በመሆኔ ያየሁት ሰው አልነበረም። ስለዚህ ያበሻ ባህልን የሚጋሩና እኔን የማልፍበትን ጉዳይ የሚገባቸው ሌሎች እናቶችን ማግኘት ነበር የፈለኩት። በግል የፌስቡክ ቡድን መስርቼ ከሌሎች አካባቢ ካሉ እናቶች ጋር መገናኘት ጀመርኩ። ከዛ በአለም ዙሪያ ካሉ እናቶች ጋር የመገናኘት ሁኔታ ተከተለ።
የሀበሻ ማምስ የፌስቡክ ገጽ በአሁን ሰዓት ከ15,000 በላይ በአለም ዙሪያ የሚኖሩ ኢትዮጵያውያንና ኤርትራውያን አባላትን አፍርቷል። የካሊፎርኒያ ቤይ አካባቢ ነዋሪ ዮርዳኖስ ጸጋይ የገጹ አባል ሆና ብዙ አመታት ቆይታለች። ዮርዳኖስ በገጹ ላይ የሚነሱ ርዕሰ ጉዳዮችና የሚንሸራሸሩ የተለያዩ ሐሳቦች አድማሷን እንዳሰፉት ትገልጻለች።
በዛ ያሉና የተለያየ ርዕሰ ጉዳዮች ላይ ይወያያሉ። ሰዎች መጥተው እንጀራ እንዴት ልጋግር ይላሉ። ከዛ ሌሎች በገጹ ገብተው በዚህ መልኩ ሞክሬው እኔ እንዲህ አድርጌ ተሳክቶልኛል ይላሉ። ሌላዋ ደግሞ መጣ ይሄ ስራ እየሰራው ነበር እንዴት ባደርግ ይሻላል ብላ ትጠይቃለች። አሊያም ካማታቸው ጋር ችግር አጋጥሟቸው ሊሆን ይችላል። ወጥተው ምን ባደርግ ይሻላል ብለው ምክር ይጠይቃሉ። እኔ አሁን በጣም የምወደው ነገር ስም ሳይታይ ጥያቄ መጠየቅ መቻሉን ነው። ምክንያቱም እናቶቹ እጅግ የግል በሚሉት ከባላቸው ጋር በተያያዘ አሊያም በፍች ጉዳይም ሊሆን ይችላል ሰው ማማከር ቢሹ አማራጩ እዛው አለ። በጣም የምወደው ደግሞ ሌሎች እናቶች መተው እኔ ይህንን ሰው አውቀዋለሁ በዚህ መልኩ ሊረዳሽ ይችላል ይላሉ።
ዮርዳኖስ እሷም ራሷ በአንድ ወቅት በልጇ ላይ ላጋጠመ የጤና ችግር የተለያዩ የመፍትሄ አማራጮች ማግኘቷን ትገልጻለች።
ሴት ልጄ ታይፕ 1 የሚባለው የስኳር ህመም አለባት ሲባል በጣም ነበር ግራ ይገባኝ። እንደናት ተፈትኜ ነበር። ከዛ ገጽ ላይ ወጥቼ ልጄ የምትጠቀመው ለጤናዋ የሚያግዛት መሳሪያ እንዲህ ሆነብኝ ምን ማድረግ ይችላልው ብዬ ጠየቅኩኝ። ከመቅጽበት በዚህ ጉዳይ ላይ ብዙ መልሶች አገኘው። ሊረዱሽ የሚችሉ ታይፕ 1 የሚባለው የስኳር በሽታ ያለባቸው ህፃናትን የሚያሳድጉ ከዚህ ቡድን ውጪ የሆኑ ሌሎች ቡድኖች አሉ አሉኝ። ለኔ በቃ ይሄ የማላውቀው ተአምራዊ ግኝት ነበር። እኔም ራሱ እኮ የበሽታው ታማሚ ነኝ። ነገር ግን ይህንን መረጃ አላውቀውም።
በተመሳሳይ የቨርጂኒያ ግዛት ነዋሪ ሆነችውና አንድ ወንድ ልጅ ብቻዋን የምታሳድገው ብሌን ሙልጌታ ገጹን በጓደኛዋ ጋባዥነት ከተቀላቀለች በኋላ ብቻ ልጅ በማሳደግ ውስጥ የሚያጋጥሟትን ተግዳሮቶች ከሌሎች እናቶች ጋር መጋራት መቻሏን ገልጻ በተጨማሪም በተለያዩ ግዚያቶች በተዘጋጁት የትውውቅ መርሃ ግብሮች ላይ በመሳተፍ ወዳጆች ማፍራት መቻሏን ትገልጻለች።
በሲንግል ማም ግሩፕ ላይ ብዙ ሲንግል ማሞች አሉ። ሰፖርት አለው ሲከፋሽም ወይም ደግሞ ለልጆች ልጅ አሁን 14 አመት ነው። በጊዜው ግን ትንሽ ልጅ ነበረ። የተለያየ ጠባዮች ስታይ እኔ ብቻ አይደለሁም እንደዚህ ሀፕን ያደርጋል በሚለው እንደዚህ ነገር አለ። እንደገና ደግሞ ዲኤምቪ ውስጥ በተለይ አሁን ብዙ አበሾች ስለሆን የተለያየ ቢዝነሶች አሉ፣ የተለያዩ ሰርቪሶች አሉ። የሆነ ነገር ብትፈልጊ ኢትዮጵያን መቃመላት ብትፈልጊ ኢትዮጵያ መሄድ ሰው አለ ወይ የሚመጣ ሰው አለ ወይ እንደዚህ ካርጎ ያላቸው ቢዝነሶች አሉ፣ ሬስቶራንቶች እዚህ ቦታ አበልቻለሁ በሚለው በቃ የተለያየ ኢንፎርሜሽኖችን ነው የምንቀባበለው ማለት ነው ሁላችንም።
በሀበሻ ማምስ ገጽ ውስጥ የተለያዩ ልጆቻቸውን ብቻቸውን የሚያሳድጉ እናቶች ቡድኖች እንዲሁም ታዳጊ ልጆቻቸውን ዩኒቨርሲቲ የሚልኩ ወላጆች እና በተለያዩ የጤና ርዕሰ ጉዳዮች ላይ የሚወያዩ ሴቶች ያሉባቸው ራሳቸውን የቻሉ ሌሎች ቡድኖች መኖራቸውንም ጠቁማለች። በዋናነት ግን ባለፉት ዓመታት በገጹ ላይ በተደጋጋሚ ሲነሱ ያስተዋልቻቸው ጥያቄዎች አሉ።
They have grandma, grandpa, aunt, uncle, cousin who live nearby.
ኤርትራም ሆነ ኢትዮጵያ ውስጥ ልጅ የሚወልዱ ሴቶች የአያት የአክስት በአጠቃላይ የቤተሰብ ድጋፍ አላቸው። እኛ ግን በውጭው ዓለም ይሄ አማራጭ የለንም። ቤተሰቦች ቢኖርም እንኳን ሁሉም የራሳቸው ስራ አላቸው። ስለዚህ ልጆችን ለማሳደግ ሀገር ቤት ያለውን የመሰለ ድጋፍ የለንም። እናም ልጆቹን ህፃናት ማቆያ ማስገባት ወይም ለልጆች ሰዎች መስጠት አለብን። በዚህ ዙሪያ ተደጋጋሚ ጥያቄዎች እነሳሉ። ሌላው ደግሞ በብዛት በባህላችን የማንወያይበት ነገርና ተደጋግሞ የሚነሳው ድህረ ወሊድ ድባቴ ነው። በርግጥ በባህላችን የራስ ቤት እንክብካቤ እስከ 40 እና 80 ቀናት ድረስ አለ። ነገር ግን እሱ እዚህ የለም። ያም እንዳለ ሆኖ ደግሞ አንዲት እናት ድህረ ወሊድ ድባቴ ሊኖርባት ይችላል። ነገር ግን በዛ ዙሪያ ግልጽ የሆነ ውይይት የለም። ይህም ተደጋግሞ ለውይይት የሚቀርብ ነገር ነው።
ሀበሻ ማምስ በቀጣይ አመት ታህሳስ 2017 ዓ.ም ላይ 10ኛ አመቱን የሚይዝ ሲሆን ገጹና አጋር ተቋሙ አልማዝ ኤንድ ኮ በአለም ዙሪያ ያሉ እናቶች በአካልና በድረገጽ የሚገናኙበት በቀናት የሚቆይ የእናቶች ጉባኤ ለማድረግ በእቅድ ላይ እንደሚገኝ ቤሪ ገብረህይወት አጋርታለች። ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ።
እድንገረመውን ለቀደመው ዘገባ አመሰግናለሁ። በአዲስ አበባ ከተማ ልዩ ልዩ ስፍራዎች የሚሰማው ከፍተኛ ድምጽ ነዋሪዎቿን እንቅልፍ ነስተዋል። የከተማው ነዋሪና የህግ ባለሙያው ኪዳኔ መካሻ በመንገዶችና በመዝናኛ ስፍራዎች የሚሰሙ ከፍተኛ ድምጾች የነዋሪዎችን የህይወት እንቅስቃሴ መጉዳታቸውን ይናገራሉ። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን የአካባቢ ህግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ በበኩላቸው የድምጽ ብክለትን በተመለከተ በየቀኑ ከነዋሪዎች ቅሬታ እንደሚቀርብላቸው ተናግረዋል። የአዲስ አበባ ከተማ አስተዳደር ስሪት የተደባላለቀ መሆኑ ቢሮአቸው ህግን ለማስከበር የሚያደርገውን ጥረት አስቸጋሪ እንዳደረገበትም አክለዋል። አስማማው ነው ቀጣዩን ዘገባ አስተናርቶ።
በአዲስ አበባ ከተማ ከሃይማኖት ተቋማት የጭፈራና መዝናኛ ቤቶች ተሽከርካሪዎች ከንግድና የመኖሪያ አካባቢዎች ከመንገድ ላይ የተለያዩ የንግድ ማስታወቂያዎች ከግንባታ ስራዎችና ከተለያዩ ቦታዎች የሚለቀቁ ድምጾች የከተማዋን ነዋሪዎች ረፍት አልባ አድርጓቸዋል። የአሜሪካ ድምጽ ያነጋገራቸው የከተማዋ ነዋሪና የህግ ባለሙያ ኪዳኔ መካሻ የድምጽ ብክለቱ የከተማይቱን ነዋሪዎች የዕለት ተዕለት እንቅስቃሴ መረበሽ መቀጠሉን ገልጸው በተለይ በመንገዶችና ከመዝናኛ ስፍራዎች የሚሰሙ ከፍተኛ ድምጾች የሰውን ልጅ ሰላም የሚያወኩ ናቸው ይላሉ።
ከማስታወቂያ ጋር ከተለያዩ ቅስቀሳዎች ጋር ከትራንስፖርት አጠቃቀም ጋር እንዲሁም ደግሞ ከስራዎች ጋር ለምሳሌ በመኖሪያ አካባቢ ከሚሰሩ ነገሮች እንደ ብዬ ጋር የመሳሰሉት ነገሮች ከፍተኛ ድምፅ የሚያመነጭና መደበኛ ከሚባለው ድምፅ በላይ የሚረብሹ ወይም ሰላማዊ የመረጋጋት ሁኔታን የሚያውቁ ናቸው። ይህ እንግዲህ በጣም ሲዘወተር ሁላችንም በየመንገዱ ስንንቀሳቀስ በቀን በቀን የምናስተውለው ነገር ነው። አንዳንዴ እንዲያውም በጥታ ራሱ የሚናፈቅ ነገር እየሆነ ነው።
የድምፅ ብክለት የአየር ብክለትን የሚከተል በዓለም ሁለተኛው ግዙፍ የአካባቢ ብክለት ነው። ማህበረሰቡን ከእንዲህ ያሉ ብክለቶች እንዲጠብቅና እንዲቆጣጠር በሕግ ስልጣን የሰጠው ለአካባቢ ጥበቃ ባለስልጣን ነው። የአሜሪካ ድምፅ በዚህ ጉዳይ ያነጋገራቸው የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ሕግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ የድምፅ ብክለት በከተማዋ ከፍተኛ ስለመሆኑ ያረጋግጣሉ።
ዋናው ከአገልግሎት ሰጪና ከአምራች ተቋማት ነው ይሄ ድምፅ የሚመነጨው። አገልግሎት ሰጪ ስንል የሃይማኖት ተቋማትን ጨምሮ ነው። እነዚህ ባርና ሬስቶራንት፣ ግሮሰሪ፣ ጭፈራ ቤቶች፣ እንደ አዲስ አበባ ደግሞ ዝም ብሎ ሱቆች ጭምር ቡቲክ በቀን ጊዜ ከፍተኛ የሆነ ሳይዙም በጣም ትልቅ ድምፁም የሚያወጣውም ድምፅ በጣም ትልቅ የሆነ በር ላይ ያስቀምጡና ሱቆች ጭምር አስፈላጊነቱን ጭምር ሳያውቁ ከፍተኛ ድምፅ ያመነጫሉ ማለት ነው። እና በአዲስ አበባ ሁለንተናዊ የሆነ በሁሉም ቦታ በሁሉም ስራ ዘርፍ ውስጥ የሚገኝ የብክለት አይነት ድምጽ ነው ማለት ነው።
የህግ ባለሙያው ኪዳኔ ነዋሪዎች ከድምጽ ብክለት መጠበቅ በኢትዮጵያ ህገ መንግስት ጥበቃ የተደረገለት መብት መሆኑን ያስረዳሉ።
በህገ መንግስታችን አንቀጽ 44 ላይ ጤና ማና ንጹህን አካባቢ የመኖር መብት ለሁላችንም ተጠብቋል። ባንከተ ጤና ሁለት ላይ ደግሞ መንግስት ጤና ማና ንጹህ አካባቢ እንዲኖር ያክሙ ጥረት የማድረግ ኃላፊነት ተጥሎበታል። እንግዲህ ቀደም ብሎም ይሄ ነገር ይታወቃል። በ1952 የወጣው ፍትሐብሔር ሕጋችን አንቀጽ 1225 እና ተከታዮቹ ላይ የሌላ ማንኛውንም ነገር ይዞታችንን በምንገለገልበት ጊዜ የጎረቤቶችን ወይም የሌሎችን እንዳንረብሽ ወይም እንድናስብ ያስጠነቅቃል። ሌላው ደግሞ በ1995 የወጣው አዋጅ ቁጥር 300 የአካባቢ ብክለት ቁጥጥር አዋጅ አለ። ይሄ እንግዲህ አካባቢ በካይ ከሚባሉት ነገሮች መካከል እንግዲህ በአጠቃላይ የሚያስቀምጠው በማንኛውም መጠን ጥራቱን በመለወጥ ጥቅሙን የሚቀንስ የሚያጓድል ወይም በሰው ጤና ወይም በሌሎች ሕይወት ላይ ጉዳት ሊያደርሱ የሚችሉ ድምፅና ንዝረቶችን የሚያመነጩ ነገሮችንም እንደሚያካትት ይደነግጋል።
አቶ ለሚሳ በበኩላቸው ህጎቹ ቢኖርም የከተማው አስተዳደር ስሪት ወይም ማስተር ፕላን የተደበላለቀ በመሆኑ ህጉን ለማስከበር የሚደረገውን ጥረት አስቸጋሪ እንዳደረገው ይናገራሉ።
ህጉ ላይ ስታንዳርድ አለ። ስታንዳርዱ ደግሞ የሚለው አካባቢዎችን በሶስት ቦታ ከፍሎ ያስቀምጣል። አንደኛው የኢንዱስትሪ አካባቢ ይላል። የኢንዱስትሪ አካባቢ በቀን 75 ዴሲቤል በማታ 70 ዴሲቤል ነው የሚለው። ዴሲቤል ማለት የዩኒት ሆኖ የድምጽ መለኪያ መሳሪያውን ተጠቅመህ ስትለካ ከሰባ በላይ በማታ ከሆነ በክሏል ማለት ነው። ገበያ አካባቢ ደግሞ በቀን 65 በማታ 55 ይላል። ማታ ማለት ደግሞ ከምሽቱ 3 ሰዓት በኋላ ማለት ነው። ከዛ በላይ ሲሆን በክሏል ነው የሚባለው። የመኖሪያ አካባቢ ደግሞ ሲሆን በቀን 55 በማታ 45 ነው የሚለው ስታንዳርዱ ማለት ነውና አካባቢዎችን በሶስት ቦታ ከፍሎ ነው ያለው። የከተማው ማስተር ፕላን እንደ አዲስ አበባ ብዙ የሚታየው ምክስር ነው ሁሉ ነገር። አሁን እንደ ይሄ ሬዚደንሻል ነው ጭራሽ ኢንዱስትሪ አይቋቋምም። የወይ ደግሞ ገበያ አካባቢ ሊሆን አይችልም። ይሄ ደግሞ ኢንዱስትሪ አካባቢ ነው ሰው ሊኖርበት አይገባም ተብሎ በደንብ የተለየ ማስተር ፕላኑ ላይ ባለው መሰረት የተቋቋመ ነገር የለም ማለት ነው። ሁሉ ቦታ አለ። መኖሪያም ኢንዱስትሪ ውስጥ አለ፣ ኢንዱስትሪም መኖሪያ አካባቢ አለ። ከላይ ኮንዶሚኒየም ነው፣ ከስር ደግሞ ጭፈራ ቤት ነው ምናምን። ግራውንዱ ላይ ጭፈራ ቤት ይከፍታሉ። ከጎረቤት መጥተው ግሮሰሪ መኖሪያ ቤት ተከራይቶ ይከፍትብሃል። ባርና ሬስቶራንት ይላል፣ ከፍተኛ ድምጽ አለ። እንደዚህ ነው ያለው ነገር ማለት ነው። እና ኢቭን ቦታዎቹን በጣም የተቀላቀሉ አይነት ከተማ ነው ያለው። በጣም አስቸጋሪ ያደርጎታል። አሁን እኛ ምንድን ነው የምናደርገው? በነዋሪዎች ስታንዳርድ ነው የምንለካው። ኢንዱስትሪ እና መኖሪያ ቤት አንድ አካባቢ ካለ ወይንም እነዚህ ከፍተኛ ድምፅ የሚያመነጩ ማንኛዎቹም አንድ አካባቢ ሲሆኑ እና ነዋሪ በብዛት ካለ በ45ቱ ነው የሚነደው በማታ ማለት ነው።
የከተማ ነዋሪዎች በድምጽ ብክለቱ እየተማረሩ በመምጣታቸው የሚቀርቡ ቅሬታዎችም እየጨመሩ መምጣታቸውን ተናግረዋል።
የሚሰማውን ድምጽ እያሰሙን ከምሽቱ 9 ሰዓት ምናምን ሁሉ የሚደውሉ እኛን ሁሉ ከእንቅልፍ የሚቀሰቅሱ አቤቱታዎች አሉ ማለት ነው። እና ህብረተሰቡ በሰፊው ያቀርባል። ስለዚህ በድምጽ ብክለት የታሸጉ ግሮሰሪዎች፣ የታሸጉ ባርና ሬስቶራንት አሉ። ማስጠንቀቂያ እንጽፋለን። በግንዛቤም በማስጠንቀቂያም የማይመለሱት ደግሞ እናሽጋለን፣ በገንዘብም ጭምር እንቀጣለን። በተደጋጋሚ ደግሞ ችግሩን ሲያደርሱ ማልማር ሲሉ ደግሞ የንግድ ፍቃድ ስረዛ እንዲደረግ ለንግድ ቢሮ እናሳውቅና ንግድ ፍቃዳቸው በዛ ዘርፍ ስራ ላይ እንዲሰረዝ እገዳም እንጽፋለን ማለት ነው።
በከተማዋ የተለያዩ አካባቢዎች ባሉ መንገዶች ከፍተኛ ድምጽ በሚያወጡ የድምጽ ማጉያዎች የሚደረጉ ቅስቀሳዎች ሌላው ማህበረሰቡን እረፍት ነስቷል የሚሉት የህግ ባለሙያው ኪዳኔ፣ ይህም የማስታወቂያ ህጉን ጨምሮ የህግ ክልከላዎች የተደረገበት ቢሆንም የሚመለከተው ተቋም ህግ ማስከበር እንዳልቻለ ጠቅሰው ይወቅሳሉ።
የተለያዩ አካባቢ ክፍለ ከተሞች፣ ወረዳ የመሳሰሉት አንዳንዴ ያጋጥማል። ደግሞ የንግድ ተቋማትን በየመንገዱ ወይም በየአሁን ሞሎች አካባቢ ምናምን በከፍተኛ ድምፅ የአካባቢ የሚንቀሳቀሰውን ሰው የምርቶቻቸውን ሲያስተዋውቁ
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ቀደም ብሎ የቀረቡ ዘገባዎችና ሌሎች መረጃዎችን ለማግኘት ያሉንን አማራጮች ተጠቀሙ። amharic.voanews.com ኦፊሳላዊ የዌብሳይት አድራሻችን ነው። በፌስቡክ ላይ ደግሞ @voaamharic ላይ እንገኛለን። በዚያ በመጎብኘት ተጨማሪ መረጃዎች እንድታገኙ እንጋብዛለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የቆየው ኤልያስ አስማረ ነው። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።